voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በየቀኑ ከምሽት 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በአማርኛ የሚሰማ ፕሮግራም አሁን ጀመረ።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ዓመታዊ የዓለም የሰብአዊ መብቶች አያያዝ ዘገባ ቀረበ።
When trust in government is lost, other more harmful forces
ህዝብ በመንግስት ላይ እምነት ሲያጣ ሁልጊዜም ሌሎች ጎጂ የሆኑ ኃይሎች ያን ክፍተት ለመሙላት ይሞክራሉ።
የውጭ ጉዳይ ሚኒስትር ጆን ኬሪ ናቸው የሰማችኋቸው። በአብይ ርዕስ ይቀርባል።
ዛሬ በሁለተኛው አጋማሽ በኢትዮጵያ የግንቦት 16 ምርጫ ያተኮረ አንድ ዘገባ እናቀርብና መደበኛዎቹ አፍሪካ በጋዜጦች እንዲሁም እሰጥ አገባ ይቀርባሉ።
ከምሽቱ ዜናዎቻችን መካከል ዋና ዋናዎቹ፣ አልሻባብ ሶማሊያ ውስጥ ጥቃት አደረሰ፣ የእንግሊዝ መንግስት ከኢትዮጵያ ጋር ያለው ግንኙነት አሳሳቢ ሁኔታ ላይ እንደሚገኝ አስታወቀ፣ ቱኒዚያ ውስጥ ሽብር ፈጣሪዎች ጥቃት አደረሱ የሚሉ ይገኙበታል።
ጤና ይስጥልና አድማጮች፣ እንደምንላችሁ አምሽታችኋል። ዛሬ አርብ ሰኔ 19 2007 ዓ.ም ነው። አስተናጋጆቻችሁ አዲሱ አበበና
እኔም ሰሎሞን አባተ ነን።
አሁን የምሽቱ ዜና ይቀርባል።
የሶማሊያው የሽብር ቡድን አልሻባብ ተዋጊዎች በደቡባዊ ሶማሊያ የሚገኘውን የአፍሪካ ህብረት የሰላም አስከባሪ ኃይል መደብ አጥቅተው በቁጥጥር ስር አዋሉ። የሶማሊያ የአፍሪካ ህብረት አቃቤ ሰላም ኃይል የአልሻባብ ተዋጊዎች ከሞቃዲሾ 130 ኪሎ ሜትሮች በስተደቡብ በምትገኘው ሌጎ ከተማ ያለውን የጦር ሰፈር ሰብረው እንደገቡ እማኞች ተናግረዋል። ለብዙ ሰዓታት ውጊያ መካሄዱንና ብዙም ሰው ሳይሞትና ሳይቆስል እንዳልቀረ የአካባቢው የምክር ቤት ተወካይ መሐመድ ኦማር ዳልሃ ለቪኦኤ ገልጸዋል። የአልሻባብ ተዋጊዎች መጀመሪያ የጦር ሰፈሩን በፈንጂ በታጨቀች ተሽከርካሪ ሰብረው ገቡ፣ ከዚያም ተኩስ ከፈቱ። ውጊያው ለአራት ሰዓታት ተካሄደ ነው የሚሉት ዳልሃ። የአልሻባብ ቃል አቀባይ በጥቃቱ 50 ወታደሮች ተገድለዋል ብሏል። ሆኖም የአይን እማኞችና ባለስልጣናቱ በጥቃቱ የተገደሉት ከሰባ በላይ እንደሚሆኑ ለአሜሪካ ድምፅ ገልጸዋል። በጦር ሰፈር ውስጥ የሚገኙት የአሚሶም ወታደሮች ብሩንዲያውያን ናቸው። በአሁኑ ሰዓት የጦር ሰፈሩም ሆነ ሌጎ ከተማ በአልሻባብ ቁጥጥር ስር መውደቃቸው ተነግሯል። ጥቃቱ የተካሄደበት የታችኛው ሸበሌ አካባቢ አስተዳዳሪ አጥፍቶ ጠፊውን አሽከርካሪ ጨምሮ የአልሻባብ ተዋጊዎችም ተገድለዋል ብለዋል። የሶማሊያ መንግስትና ሕዝብ ይህንን ጥቃት አረመኔያዊና ይቅር የማይባል ሲል መንግስቱ ውግዘቱን አሰምቷል። በሌላ በኩል ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ የሶማሊያ ጉዳዮች ልዩ ተጠሪ ኒኮላስ ኬይ ይህንን የዛሬ ማለዳውን ጥቃት በብርቱ አውግዘው ለተገደሉት ወታደሮች ቤተሰቦችና ለቡሩንዲ መንግስት በጥልቅ ማዘናቸውን ገልጸዋል።
የተቃውሞ መሪውና ዜጋውም የሆኑት አቶ አንዳርጋቸው ጽጌን የኢትዮጵያ መንግስት የያዘበት ሁኔታ ጨርሶ ተቀባይነት የሌለውና በሁለቱ አገሮች መካከል ያለውን ግንኙነትም የሚጎዳና አደጋ ላይ የሚጥል ነው ሲል የእንግሊዝ መንግስት ኢትዮጵያን ትናንት አሳስቧል። የኢትዮጵያ መንግስት የእንግሊዝን መንግስት ስሞታ ያስተባብራል። ዝርዝር አለን። ትዝታ በላቸው።
የእንግሊዝ ውጭ ጉዳይ ሚኒስትር ፊሊፕ ሃሞንድ ትላንት በሰጡት መግለጫ በጉዳዩ ላይ ከኢትዮጵያቻቸው ዶክተር ቴዎድሮስ አድሃኖም ጋር መወያየታቸውን ብርቱ ያሉትን መልእክት ያስተላለፉባቸው መሆኑን ተናግረዋል። የእንግሊዙ የዜና አውታር ሮይተርስ እንደዘገበው ሚስተር ሃሞንድ ከዶክተር ቴዎድሮስ አድሃኖም ጋር ከተነጋገሩ በኋላ በሰጡት መግለጫ የእንግሊዝ ዜጋ አንዳርጋቸው ጽጌ ከታሰሩ አንድ ዓመት ቢያልፍም የመታሰራቸውን ጉዳይ በሕግ ለመሟገት እንኳ ሳይቻል ብቻቸውን ተነጥለው እንዲቆዩ ተደርጓል ብለዋል። የእንግሊዙ ውጭ ጉዳይ ሚኒስትር አክለውም የአቶ አንዳርጋቸው ደህንነት በእጅጉ እያሳሰባቸው መሆኑንና የእንግሊዝ ቆንስላ አቶ አንዳርጋቸውን በየወቅቱ ማግኘት እንዲችል ለማድረግ ከኢትዮጵያ ባለስልጣናት ጋር ቃል ቢገባም በተደጋጋሚ የቀረቡት ጥያቄዎች ግን ያለመልስ መምከናቸው ያሳዘናቸው መሆኑን አመልክተዋል። የእንግሊዝ መንግስት ባለፈው ነሐሴ ሎንዶን የሚገኙትን የኢትዮጵያ ጉዳይ ፈጻሚ መልእክተኛ ጠርቶ አቶ አንዳርጋቸው ላይ ቀደም ሲል ተላልፎ የነበረው የሞት ፍርድ ተፈጻሚ እንደማይደረግ ማረጋገጫ እንዲሰጠው ጠይቆ ነበር። ጉዳዩ በኢትዮጵያና በእንግሊዝ መካከለ ያለውን ግንኙነት ወደ አደጋ እየወሰደው እንደሆነ ማስጠንቀቃቸውን ሮይተርስ አክሎ ዘግቧል። ኢትዮጵያ በተደጋጋሚ ያቀረብንላትን ጥያቄ ሳትቀበል መቅረቷ ተቀባይነት የለውም። የጉዳዩ ዓለም አንቀሳቀስ እንግሊዝ በብዙ የምታከብረውን ከኢትዮጵያ ጋር ያላትን ግንኙነት ይጎዳዋል ብለዋል ፊሊፕ ሃሞንድ። በሌላ በኩል ደግሞ አቶ አንዳርጋቸው የተያዙት በጥሩ ሁኔታ ነው ስትል ኢትዮጵያ የለንደንን ስሞታ ዛሬ አስተባብላለች። የኢትዮጵያ ጠቅላይ ሚኒስትር አማካሪ አቶ ጌታቸው ረዳ ዛሬ ለሮይተርስ ሲናገሩ ባለስልጣኖቻቸው ከእንግሊዝ ጋር ሲተባበሩ መቆየታቸውንና አቶ አንዳርጋቸው የሚገኙበትን ሁኔታ እንደሚያውቁ ገልጸዋል። አንዳንዶች ሊስሉ የሚመክሯቸው አሳዛኝ ታሪኮች መሰረተ ቢስ ናቸው ብለዋል አቶ ጌታቸው። አክለውም ይሁኔታ በግንኙነታችን መንገድ ላይ እንዲቆም ጨርሶ አንፈቅድም ብለዋል። ይሁን እንጂ አሉ አቶ ጌታቸው እንግሊዛውያኑ ወዳጆቻችን የሚጠይቁን አንድን የተፈረደበት ሽብርተኛ ያለ ቅድመ ሁኔታ እንድንለቅ ከሆነ ይህ የማይሆን ነገር ነው። ይህንን ይረዳሉ ብለን እናምናለን። የሰብአዊ መብት ተሟጋች ቡድኖች የኢትዮጵያ መንግስት ተቃውሞን ለማፈን ጋዜጠኞችን፣ የመብቶች ተሟጋቾችንና ብሎገሮችን እንደሚያስር በየወቅቱ ይከሳሉ። መንግስቱ ግን ሲያስተባብል ይሰማል።
ቱኒዚያ ውስጥ በሜዲቴራኒያን ባህር ዳርቻ ላይ በሚገኝ አንድ ሆቴል ላይ ዛሬ በተከፈተ ጥቃት 27 ሰዎች መገደላቸውን የሀገሪቱ ባለሥልጣናት አስታወቁ። ከተገደሉት መካከል የውጭ ዜጎችም እንደሚገኙ ተገልጿል። አደጋ ጣዮቹ ብዙ አውሮፓውያንና የሰሜን አፍሪካ ጎብኚዎች በሚወዱት በዚህ የባህር ዳርቻ መዝናኛ ላይ በነበሩ ሰዎች ላይ ድንገተኛ ተኩስ መክፈታቸውን ባለሥልጣናቱ አመልክተዋል። የጸጥታ ኃይሎች በሰጡት አጸፋ ከአደጋ ጣዮቹ ታጣቂዎች ቢያንስ አንዱ መገደሉንም አክለው ጠቁመዋል።
በኩዌት ዋና ከተማ በሚገኝ የሺዓ እስልምና መስጂድ ላይ ራሱን የእስላማዊ መንግሥት ብሎ የሚጠራው ቡድን ባደረሰው ጥቃት 10 ሰዎች መገደላቸው ተገለጠ። ከአይኤስ ጋር ግንኙነት ያለው በናጂድ ክፍለ ሀገር የሚገኘው ኢማም ሳዲቅ መስጊድ ላይ የደረሰው ጥቃት ኃላፊነት ወስዷል። ጥቃቱ የደረሰው ምዕመናን በአርብ ጸሎት ላይ ሳሉ እንደሆነም ታውቋል። የናጂድ ግዛቱ አሸባሪ ቡድን በሳውዲ አረቢያ በሁለት የሺዓ መስጊዶች ለደረሱ ጥቃቶች ኃላፊነቱን ጨምሮ ወስዷል። ራሱን የእስልምና መንግሥት ብሎ የሚጠራ ቡድን የሺዓ እስልምና ተከታዮችን መናፍቃን በማለት ጥቃት ያደርስባቸዋል።
በተያያዘ ዜና እስላማዊ መንግሥት ነኝ የሚለው ይህ ቡድን ሶሪያ ውስጥ በኩርዶች ይዞታ ስር በምትገኘው ኮባኒ ከተማ ውስጥ 146 ሰዎችን መግደሉ ተሰማ። ትናንት ማለዳ የአይሲል ተዋጊዎች የኩርድ ወታደሮችን በመምሰል ፈንጂ የጫነ መኪና ወደ ቱርክ ድንበር በማስጠጋት አፈንድተዋል። የሶሪያ የሰብአዊ መብቶች ይዞታን የሚዘግበው የሰብአዊ መብቶች ቃፊር ቡድን በብሪታንያ የሚገኘው ቡድን አይሲስ በኮባኒና አካባቢው የተገደሉት ሰዎች ቁጥር 146 መሆናቸውን ዛሬ አስታውቋል።
የአውሮፓ ህብረት መሪዎች ዛሬ ብራስልስ ውስጥ በጠሩት ጉባኤ የገጠማቸውን የህገ ወጥ ድንበር ተሻጋሪዎች ቀውስ እንደምን በጋራ መፍታት እንደሚችሉ ሌሊቱን ተከራክረዋል። በብዙ ሺዎች የሚቆጠሩ ህገ ወጥ ድንበር ተሻጋሪዎች ጦርነትና ስራ አጥነትን ሽሽት ከሰሜን አፍሪካና መካከለኛው ምስራቅ የሚጎርፉባቸው ኢጣሊያና ግሪክ በአሁኑ ሰዓት ዋናዎቹ የችግሩ ሰለባ ናቸው። በየሳምንቱ በቋፍ ያሉና ስደተኞቹን ሊያሰምጡ የሚችሉ ጀልባዎቹ በሁለት አገሮች ድንበሮች ላይ ይያዛሉ። የጣሊያና የግሪክ መንግስታት ታዲያ ለእርዳታ ሲማጠኑ ቆይተዋል። የአውሮፓ ህብረት አባል አገሮች ወደ ጣሊያና ግሪክ የገቡ 40 ሺህ ህገ ወጥ ተሻጋሪዎችን በሚቀጥሉት ሁለት ዓመታት ወስዶ ለማስፈር ተስማምተዋል። ባለሥልጣናት ሌሎች 20 ሺህ የሚሆኑ ተጨማሪዎች ለማስፈርም ቃል ገብተዋል። የአውሮፓ የአገር አስተዳደር ሚኒስትሮች ስምምነቱን እስከ ያዝኑ ሐምሌ ወር ፍጻሜ ለማጠናቀቅ እቅድ ይዘዋል።
ቻይና መጠነ ሰፊ የሰብአዊ መብቶች ረገጣ ታካሂዳለች ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት ያወጣው የ2014 ዓ.ም የዓለም ዙሪያ የሰብአዊ መብቶች አያያዝ ሪፖርት ከሷል። ቤጂንግ በበኩሏ ደግሞ ባወጣችው ተመሳሳይ ሪፖርት ዩናይትድ ስቴትስ በየወቅቱ እጅግ አሳሳቢ የሆነ በመጣ ሁኔታ ሰብአዊ መብቶች የሚረገጡባት ሀገር ናት ስትል የራሷን ሪፖርት አውጥታለች። የአሜሪካው የውጭ ጉዳይ መስሪያ ቤት ካወጣው ሪፖርት 148 ገጽ የቻይናን የሰብአዊ መብቶች አያያዝ ጉዳይ የሚዘረዝር ነው። ዜናው በቃ።
ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው።
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ እንገኛለን።
የምናስተናግዳችሁ አዲሱ አበበና
እኔም ሰሎሞን አባተ ነን።
በእውነቱ የዚህ የምርጫ ውጤት የሚጠቁመው ነገር ምንድን ነው? ህብረተሰቡ ዛሬ ያለውን ሰላም ያለው የልማት እንቅስቃሴ በዚህ መልኩ እንዲቀጥል የሰጠው ማንዴት ነው ብዬ ነው የማየው እኔ
አስቀድሞ እንደተነበየውና እንደታወቀው የሀገሪቱን መንግስት የሚቆጣጠረው ኃይል ሙሉ በሙሉ ተቀናቃኝ እንዳይኖር፣ የውድድር መንፈስ ጭራሽኑ እንዳይኖር፣ እስከዛሬ እየገፋበት ያለው የአጠቃላይ ቁጥጥር ፖለቲካ ለማስፈን ያደረገው ጥረት ውጤት ይመስለኛል።
መጀመሪያ የተሰሙት አቶ ንጉሴ ቢራቱ፣ የተከተሉት ደግሞ አቶ ፈቃደ ሸዋቀና ናቸው። በኢትዮጵያው ምርጫ ላይ ነው እየተከራከሩ ያሉት። ክርክሩ በሁለተኛው አጋማሽ እሰጥ አገባ ፕሮግራም ላይ ይቀጥላል። ተከታተሉ። አሁን የዕለቱ አብይ ርዕስ
በአውሮፓ የዘመን አቆጣጠር የ2014 ዓመተ ምህረቱ ያለፈው ዓመት ማለት ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዓለም የሰብአዊ መብቶች አያያዝ ግምገማ ሪፖርት በዓለም ላይ የአሸባሪ ቡድኖችን መነሳት፣ የግጭቶችን መጨመር፣ ሙስናና የመጥፎ አስተዳደር መንሰራፋት የደቀናቸው ችግሮች ላይ ያተኩራል። የአሜሪካ ድምፅ ራዲዮ ዘጋቢ ሜሪ አሊስ ሳሊናስ በየዓመቱ በአሜሪካ ውጭ ጉዳይ መስሪያ ቤት ተጠናቅሮ ስለሚወጣው የሰብአዊ መብቶች ሪፖርት ዘገባ አድርሳናለች። ትዝታ በላቸው ታቀርበዋለች።
ራሱን እስላማዊ መንግስት ብሎ የሚጠራው አይነት ነውጠኛ ቡድን መነሳሳት፣ እንደ ግብጽ ያሉ መንግስታት ተቃዋሚዎቻቸው ላይ ጥብቅ የቁጥጥር እርምጃ መውሰድ፣ እናም በምስራቃዊ ዩክሬን የሚካሄደው አይነት የእርስ በርስ ግጭት መጨመር 2014ን የሰብአዊ መብት አያያዝ ያዘቀጠበት ዓመት አድርጎታል ብለዋል ዘገባውን ይፋ ያደረጉት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ።
The message at the heart of these reports is that countries do best when their citizens fully enjoy the rights and freedoms to
which ሪፖርት የሚያስተላልፈው ዋናው መልእክት ዜጎች የሚገባቸውን መብቶቻቸውንና ነጻነታቸውን ሙሉ በሙሉ ሲጎናጸፉ ለሀገሮች እጅጉን እንደሚበጃቸው ነው።
በመካከለኛው ምስራቅ ሪፖርቱ አሰቃቂ ወንጀሎችን በመፈጸም እስላማዊ መንግስትና ሌሎች አክራሪ ቡድኖችን ይከሳል። በኢራቅና በሶሪያ በሚሊዮኖች የሚቆጠሩ ዜጎችን በማፈናቀልና ሰብአዊ ቀውስ በመፍጠር ይኮንናቸዋል። በአፍሪቃ እንደ አልሸባብና ቦኮ ሐራም ያሉ ቡድኖች መፈጠር ምክንያቱ የባለስልጣናት በስልጣን መባለግና መጥፎ አስተዳደር መሆኑን እንደ ምክንያት ጠቅሰዋል ኬሪ።
ህዝብ በመንግስት ላይ እምነት ሲያጣ ሁልጊዜም ሌሎች ጎጂ የሆኑ ኃይሎች ያን ክፍተት ለመሙላት ይሞክራሉ።
በአውሮፓ ሩሲያ በመገናኛ ብዙሃን በሲቪል ማህበረሰቡና በሚቃወሙት ዜጎች ላይ ቁጥጥሯን እንዳጠበቀች፣ በኤሲያ ቻይናና ታይላንድ የሲቪል መብትን እንደሚረግጡ፣ በላቲን አሜሪካ ቬኔዙዌላ መንግስትን የሚተቹትን በማሰርና በማዋከብ በሪፖርቱ ተጠቅሰዋል። ሌሎች እንደ ኢትዮጵያ፣ ኤርትራ፣ ኢራን እና ሳዑዲ አረቢያ ያሉ መንግስታት ጋዜጠኞችን፣ ጦማሪያንና በሰላማዊ መንገድ ሂስ የሚሰነዝሩባቸው ዜጎችን ያሳድዳሉ ብለዋል ዓመታዊው የአሜሪካ ሰብአዊ መብት ሪፖርት። ለፖለቲካ ለውጥ የሚታገሉ የሲቪል ማህበረሰብ ላይ የሚደርሰው ጥቃት አሳሳቢ ሲሆን፣ በሌላ በኩል ደግሞ ክስተቱ እድገትን ያሳያል ይላሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ረዳት ሚኒስትር ቶም ማልዊኒስኪ።
ብዙ አምባገነን መንግስታትን ሊያሰጋና እንቅልፍም በእጅጉ ሊነሳ ይችላል። እንደ ሩሲያ፣ ቻይና፣ አዘርባይጃን፣ ኢትዮጵያና የመሳሰሉት መንግስታት ሲቪል ማህበረሰቦችን የሚጫኑበት አንዱ ምክንያት እነሱ የሚያካሂዷቸው እንቅስቃሴዎች በዓለም ዙሪያ ለዲሞክራሲያዊ መብቶች መከበር እጅግ በጣም ውጤታማ ሆነው በመገኘታቸው ነው።
ውጭ ጉዳይ ሚኒስትር ኬሪ ዩናይትድ ስቴትስ ባለፈው ዓመት አክራሪ ነውጠኞች ችግር እንደደቀኑባት አምነዋል። የዓለም አቀፍ የሰብአዊ መብት ድርጅት ሂውማን ራይትስ ዋች የዋሽንግተን ቢሮ ኃላፊ ሳራ ማርጎን የሰብአዊ መብት ሪፖርቱ ክብደት ያላቸው ጭብጦችን አንስቷል ብለዋል።
Because it's such an honest assessment, it's actually a great yardstick or a measuring tool, if you will.
ሀቀኛ ግምገማ በመሆኑ በውጭ ያሉ ተዋንያን የመንግስታት ባለስልጣናትም ጭምር የሚያወጧቸውን ፖሊሲዎች ለመመርመርና ራሳቸውን ለተጠያቂነት ለማስገዛት እንደ ትልቅ መለኪያ ወይም ሚዛን አድርገው ሊጠቀሙበት ይችላሉ።
በመጨረሻም ውጭ ጉዳይ ሚኒስትር ኬሪ አንዳንድ በመብት አፈና የሚሰቃዩ የዓለም አካባቢዎች ወደፊት መሻሻል እንደሚታይባቸው ተስፋ አስተጋብተዋል።
አድማጮች፣ ይህ የውጭ ጉዳይ ሚኒስትር ያወጣው አመታዊ ዘገባ በኢትዮጵያና በኤርትራ ላይም የቀረባለ፣ ያንን በሚቀጥለው ሳምንት እናቀርባለን።
የ2007ቱ ምርጫ በህግና በስርዓት ያልተመራ ህገ መንግስታዊና የምርጫ ህግጋትንና ድንጋጌዎችንም የጣሰ ነው ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ገለጸ። የምርጫውን ሂደትም ሆነ ውጤቱን እንደማይቀበልም አስታውቋል። በምርጫው ማግስት በአባሎቹና በደጋፊዎቹ ላይ እየተፈጸመ ነው ያለውም ወከባ እንዲቆም ጠይቋል። መለስካቸው ማዘርዝራለሁ።
የመድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ግንባሩ ዛሬ ከቀትር በኋላ በጽህፈት ቤቱ የሰጠውን ጋዜጣዊ መግለጫ ሲከፍቱ እንዳስገነዘቡት ይህን መግለጫ መድረክ የሚሰጠው ምርጫ ቦርድ ባለፈው ሰኞ የምርጫውን ውጤት ይፋ በማድረጉ የተሰጠ ምላሽ ነው። በእርሳቸው አገላለጽ ምርጫ ቦርድ ይፋ ያደረገው ዘገባ ከሐቁ ጋር እንደ ሰማይና መሬት የተራራቀ ነው። ይህንንም ሰምተን ዝም ማለት ተገቢ አይደለም። ከዚያም ባለፈ ደግሞ የህዝባችንን ትግልና መስዋዕትነት ዋጋ የሚያሳጣው ስለሆነ የበኩላችንን የመጨረሻ አቋም የምንገልጽበት መድረክ ነው ብለዋል። መድረክ በጽሑፍ ያሰራጨው መግለጫም አምስተኛው ዙር የኢትዮጵያ አገር አቀፍ ምርጫ ከህግ ውጭ የተከናወነ ስለነበረ ነጻም፣ ፍትሐዊም፣ ተአማኒም ዴሞክራሲያዊም አይደለም ይላል። የመድረክ ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ አቶ ጥላሁን እንደሻው
በ2007 ዓ.ም በአገራችን ተካሄደ የተባለው ምርጫ በህግና ስርዓት ያልተመራና በህገ መንግስቱና በምርጫ ህጎች የተደነገጉትን የነጻ ፍትሐዊና ታማኒነት ያለው ዲሞክራሲያዊ ምርጫ መርሆች በኃይል በተጣሱበት ሁኔታ የተፈጸመ በመሆኑ መድረክ የምርጫውን ሂደትም ሆነ ውጤት የማይቀበለው መሆኑን እየገለጸ ለዚህ አሁን ሀገራችን ለገባችበት አስቸጋሪ ሁኔታ መፍትሄ ለማስገኘት የሚከተሉት እርምጃዎች እንዲወሰዱ በጥብቅ ይጠይቃል።
በጽሑፍ የተሰራጨው መግለጫ መወሰድ ይኖርባቸዋል ብሎ 6 የተለያዩ አይነት የመፍትሄ እርምጃዎችን ይዘረዝራል። ከነዚህም መካከል የምርጫ ሂደትና ህገ መንግስታዊና የሀገሪቱን የምርጫ ህጎችን ድንጋጌዎች የጣሰ በመሆኑ በገለልተኛ አካል እንዲጣራ፣ በአራት አባሎቹ ላይ ግድያ ፈጽመዋል የተባሉ ወንጀለኞች ተገቢው ክትትል ተደርጎ ለህግ እንዲቀርቡ የሚሉና ሌሎችም ይገኛሉ። ለቀጣዩ የመድረክ ምርጫዎች ለመሳተፍ ወሳኝ ነው ያለው ግን ወደፊት ከኢህአዴግ ጋር መደረግ አለበት ያለውን ውይይት ነው። አቶ ጥላሁን እንደሻው
በሀገራችን የመድበለ ፓርቲ ስርዓት እንዲረጋገጥ፣ ህጋዊ ሁኔታዎችን ለመፍጠር፣ እንደዚሁም ነጻ ፍትሐዊና ተአማኒ ምርጫዎች ውስጥ የፖለቲካ ፓርቲዎች እንዳይሳተፉ እንቅፋት የሆኑ ህጋዊና ተቋማዊ ሁኔታዎችን ለማስወገድ ከኢህአዴግ ጋር የሚካሄድ ድርድርና የሌሎች ድርጅታዊ እንቅስቃሴዎች ውጤት በቀጣዩ ለመድረክ በምርጫዎች መሳተፍ ወሳኝ ይሆናል። ይህ የሰላማዊ መፍትሄ እርምጃ ከዚህ በፊት በኢህአዴግ አሻፈረኝ ባይነት ተቀባይነት አቶ ችግራችን እየተባባሰ እንዲሄድ ሲደረግ እንደቆየ ሁሉ አሁንም በተመሳሳይ ሁኔታ ቀጥሎ የሀገራችን ችግሮች እየተወሳሰቡና ከቁጥጥር ውጪ የሆኑ ከሄዱ ኃላፊነቱ ኢህአዴግ ብቻ እንደሚሆን በቅድሚያ መግለጽ እንወዳለን።
መግለጫው እንዲወሰዱ ከጠየቃቸው አስቸኳይ እርምጃዎች አንዱ በመድረክ አባላትና ደጋፊዎች ላይ የደረሰ ነው ያላቸው ህገወጥ ድርጊቶች ናቸው። እንደ ጽሑፍ መግለጫው ከሆነ በአሁኑ ወቅት የኢህአዴግ ካድሬዎች በማናለብኝነት በሰላማዊ ዜጎች ላይ እየፈጸሙ የሚገኙት የማሸበር ተግባራት ማለትም በሰላማዊ ታጋዮቻችን ላይ በቀጣይነት እየተፈጸሙ ያሉት ግድያዎች፣ ማስፈራራት፣ ወከባዎች፣ ዛቻዎችና የመስራትና የመማር እንዲሁም እርዳታና አገልግሎት የማግኘት መብት በመንፈግ የሚፈጸሙ ተግባራት በአስቸኳይ እንዲቆም ይጠይቃል መግለጫው። ከመድረክ አመራር አባላት አንዱ ዶክተር መረራ ጉድናም በዚህ ላይ የጨመሩት ነበረ።
አንድ ቦታ ብቻ አይደለም፣ ሰፊ የሆነ አካባቢዎች ጆሮአችንን እስኪደነቁር ድረስ የሚደወለው እሱ ነው። ምን እናደርግ? አንድ ወጣቶች ሁሉ ሆርቢሷቸው አሁንም እንትን ነው። ብዙ ቦታዎች ከጫካ ነው የምንደውለው፣ ቤታችን መኖር አልቻልንም፣ ቤተሰቡ እየተሰደን ነው የምኖረው የሚለው ብዙ አቤቱታዎች አሉ። እና ይሄ በህዝብ ላይ ህገወጥ ዘመቻ፣ የበቀል ዘመቻ እንዲቆም በተለይ ወጣቶችን ወደማይሆን ቦታ ወደማይሆን አቅጣጫ መግፋቱ ለማንም እንደማይጠቅም ማሳደዱ እንዲቆም እሱን ለመጨመር ነው።
መድረክ ከምርጫው ዕለት በኋላ ተፈጽመዋል ካላቸው ግድያዎች አንዱ በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል በሀዲያ ዞን በሶሮ ወረዳ በአቶ ብርሃኑ ኤረቦ ላይ የደረሰው እንደሆነ በጽሑፍ መግለጫው ተመልክቷል። ተገደሉ የተባሉት ሰው ግን የሶሮ ወረዳ አስተዳዳሪ አቶ ኤልያስ ኤርሴዶ ለቪኦኤ ቀደም ሲል እንደገለጹት የኢህአዴግ አባል መሆናቸውን ነበረ። ፕሮፌሰር በየነ ጴጥሮስ ይህንን በጽኑ አስተባብለዋል።
አቶ ብርሃኑ ኤረቦ ተንቀሳቃሽ ተወካይ ተብሎ ደብዳቤ ከዚህ በእኔ ፍርማ መድረክ ፈርሞ የሰጠው ሰው ነው። ተንቀሳቅሶ በሱ ስር በዛ በምርጫ ክልል እንግዲህ ብዙ ጣቢያዎች ናቸው አይደለም ያሉት፣ ያንን በሞተር ብስክሌት እየዞረ ያለውን ችግሮች ወደ ማዕከሉ ለአመራሩ ይዛ ላለው እያስተላለፈ ህጉ በሚፈቅደው መሰረት ከምርጫ ቦርድም ጋር መፍትሄ ለመፈለግ ጥረት እያደረገ የዋለ ሰው ነው። አቶ ብርሃኑ ኤረቦ ከ1992 ምርጫ ኢህአዴግን 1-10 ሀዲያ ዞን ባሸነፍንበት ጊዜ ጀምሮ ታጋይ ነው። እንግዲህ ከዚህ በላይ ሌላ ማስረጃ ሊመጣ አይችልም።
በመግለጫው መደምደሚያ ላይ ጋዜጠኞች ላነሷቸው የተለያዩ ጥያቄዎች የመድረክ አመራር አባላት መልስ ሰጥተዋል። መድረክ ባሰራጨው የጽሑፍ መግለጫ በምርጫው ሂደትና በድምፅ መስጫ ሁለት ተፈጽመዋል ያላቸውን 12 የህግ ጥሰቶች ዘርዝረዋል። የሰነድ ማስረጃዎችንም ለጋዜጠኞች አሳይተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ኢትዮጵያ ያሉ ኤርትራውያን ስደተኞች ዛሬ በአፍሪካ ህብረት ዋና ጽህፈት ቤት ፊት ለፊት ተሰልፈው ህብረቱ በኤርትራ ዲሞክራሲያዊ ለውጦች እንዲደረጉ ግፊት ወይም ጫና እንዲያሳድር ጠይቀዋል። ኤርትራ ነጻነቷን ካገኘችበት ጊዜ አንስቶ በስልጣን ላይ ያሉት ፕሬዚዳንት ኢሳያስ አፈወርቂ ተቃውሞን በማፈን ይነቀፋሉ። ዘጋቢያችን ማርት ቫንዶር ወልፍ ከአዲስ አበባ የላካችውን ዘገባ አዳነች ፍሳዬ ታቀርባለች።
ከ400 በላይ የሚሆኑ ኤርትራውያን ስደተኞች ዛሬ ማለዳ በአፍሪካ ህብረት ዋና ጽህፈት ቤት ፊት ለፊት የኤርትራን መንግስት በመቃወም ሰልፍ አካሂደዋል። ኢሳያስ አሸባሪ፣ ኢሳያስ አሸባሪ እያሉ ነበር የሚጮሁት። ፕሬዚደንት ኢሳያስን አምባገነን እያሉ በመጮህ መፈክሮችን ይዘው ተሰልፈዋል። ቴድሮስ ከስድስት ወራት በፊት ቤተሰቡን ይዞ ከኤርትራ ጠፍቶ የወጣ የ36 ዓመት ዕድሜ ስደተኛ ነው።
ፕሬዚዳንት ኢሳያስን አምባገነን እያሉ በመጮህ መፈክሮችን ይዘው ተሰልፈዋል። ቴዎድሮስ ከስድስት ወራት በፊት ቤተሰቡን ይዘው የመጣ ነው እና ያለው ምንድን ነው? ዛሬ የተሰለፍነው ስለ ኤርትራ የሰብአዊ መብት አያያዝ እንዲመረመር በተባበሩት መንግስታት ድርጅት የተሰየመው ኮሚሽን ያወጣውን ዘገባ ለመደገፍ ነው። ዘገባውን እንደግፋለን። የመናገርና የመጻፍ መብትም የለንም። በፈለግነው ሃይማኖት የማመን መብት እንኳ የለንም።
የተባበሩት መንግስታት ድርጅት መርማሪ ኮሚሽን የኤርትራን የሰብአዊ መብት አያያዝን በሚመለከት ያወጣውን ዘገባ ባለፈው ረቡዕ ይፋ አድርጓል። የተባበሩት መንግስታት ድርጅት መርማሪዎች ኤርትራ ውስጥ ገብተው ሁኔታዎችን እንዲመለከቱ አልተፈቀደላቸውም። በውጭ ሀገራት የሚገኙት ኤርትራውያንን አነጋግሮና በጽሑፍ የቀረቡለትን ማስረጃዎች መሰረት በማድረግ ባለ 500 ገጽ ዘገባ አቅርቧል። ዘገባው በኤርትራ ያለው ሁኔታ ችላ ሊባል የማይችልበት ደረጃ ላይ ደርሷል ሲል አስጠንቅቋል። ከሀገሪቱ ነጻነት ጊዜ አንስቶ በስልጣን ላይ ያሉት ፕሬዝደንት ኢሳያስ አገዛዝ ሰፊና ተቋማዊ የሆነ የሰብአዊ መብት ረገጣ ያካሄዳል በማለት ዘገባው በሰፊው ይዘረዝራል። አዲስ አበባ የተሰለፉት ስደተኞች የአፍሪካ ህብረት እርምጃ እንዲወስድ ይፈልጋሉ። ለአራት ዓመታት ያህል ኢትዮጵያ የሚኖረው የ31 ዓመት ዕድሜ ስደተኛ ሄኖክ አንድ ቀን ኤርትራ ተመልሶ ከቤተሰቦቹ ጋር የመገናኘት ተስፋ እንዳለው ገልጿል። ሆኖም በአሁኑ ወቅት እሱን ለመሳሰሉት ሰዎች ኤርትራ ውስጥ መኖር ከባድ እንደሆነ ገልጿል። ከ18 ዓመት ዕድሜ አንስቶ ላልተወሰነ ጊዜ በውትድርና ለማገልገል እንገደዳለን በማለት አስረድቷል። ኢትዮጵያ ውስጥ ከ100,000 በላይ የሚሆኑ ኤርትራውያን ስደተኞች አሉ። በየቀኑ ወደ 200 የሚሆኑ ኤርትራውያን ድንበር ዘለው ኢትዮጵያ እንደሚገቡ ይገመታል።
ወደ ሌላ የተያያዘ ዘገባ እናልፋለን። ነዋሪነታቸው አውሮፓ የሆነ ኤርትራውያን ዛሬ አርብ ጄኔቭ በሚገኘው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ጽህፈት ቤት ፊት ለፊት ሰላማዊ ሰልፍ አካሂደዋል። የሰልፉ ዓላማ የኤርትራን ሰብአዊ መብቶች አያያዝ የሚመረምረው የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽን በቅርብ ላወጣው ሪፖርት ድጋፋቸውን ለመግለጽና የኤርትራን ሕዝብ እያሰቃየ ነው ያሉትን የኤርትራን መንግስት ለመቃወም መሆኑን አዘጋጆቹ ገልጸዋል። ትናንት ሐሙስም ኤርትራውያን ቴላቪቭ እስራኤል ላይ ተመሳሳይ ሰልፍ አካሂደዋል። ባልደረባችን ገብረ ገብረ መድህን ወደ ጄኔቭ ደውሎ ከአዘጋጆቹ አንዱ የሆኑትን አቶ ሰኢድ ሳሌህን አነጋግሯል። አቶ ሰኢድ የሰልፋቸውን ዓላማ በመግለጽ ይጀምራሉ።
በኮሚሽን ኦፍ ኢንኩዌሪ የወጣው ሪፖርት ደግፋችንን ለመግለጽ ነው። ይህን ሪፖርት የእኛን ምስል በዚህ ጊዜ ያለብን ችግር በኤርትራ ይሁን በውጭ ያለ ይህን ስርዓት ያደርገው ያለበት ህዝቡን የሚያጋልጥ ስለሆነ ደገፋችንን ይህን የእኛ ድምፅ ነው እነሱ እውነታቸው ናቸው ብለን ለመግለጽ ነው እዚህ የወጣ። የከፋ ሊወጣ የሚገባው እዛ በኤርትራ ነው ያለ። የኤርትራን ስርዓት በአክብሮ ሲጠይቁት እንዳይገቡ፣ ኤርትራ ገብተው በአይናቸው እንዳይመሰክሩ የከለከላቸው። ስለዚህ ነው እኛ እዛ ታስሮ ያለ ፍትህ ያላገኘ በህግም ሳይቀርብ ለአመታት በጉድጓድ እንበለው በጫካ ታስሮ ያለ ወገናችንን ድምፅ ሆነን ለመስማት ነው።
ሰልፉን ያዘጋጀውም በኤርትራ ሰላምና ፍትህ እንዲመጣ የሚፈልግ በውጭ የሚኖር ኤርትራዊ ዜጋ ነው መሆናቸውን አቶ ሰይድ ገልጠው፣ ብዛታችንም ወደ 5,000 ይሆናል ያሉት የተሰባሰቡት ደግሞ ከአፍሪካ ጁባ፣ ከካናዳ፣ ከአሜሪካ፣ ከአውሮፓ፣ ከአውስትሬሊያ መሆኑንም ገልጠዋል። አንዳንድ ሰዎች ስጋት አላቸው። ይህ አይነቱ የተቃዋሚዎች አካሄድ ኤርትራን ወደ ብጥብጥ እንደ ሊቢያ፣ የመንና ሶሪያ የመሰለ ሁከት ውስጥ ይከታታል የሚሉ አሉና ምን ትላላችሁ? የገብረ ጥያቄ ነው። መልስ አቶ ሰይድ።
ይሄ ስጋት መሰረት የሌለው ነው የሚለው በእኔ አስተያየት። ምክንያቱም በሀገሩን ብጥብጥ እንዲኖርና ህዝቡ በቁጥር የሌለው ከቤቱ እየወጣ በተለያዩ ጎረባብት ሀገሮች እየወጣ እየጠፋ ያለ ከዚህ የሚከፋ የብጥብጥ ሌላ ችግር አይመጣውም። በስልጣን እንዲቆይና የእነሱም ፍላጎት እንዲጠብቅላቸው የሚፈልጉ ብቻ ነው እንደዛ የሚሉ ስናየው፣ ይሄ በአስመራ ያለ ስርዓት ከሱዳን፣ ከኢትዮጵያ፣ ከየመን፣ ከጅቡቲ ውጊያው የከፈተና እስካሁንም ብጥብጥ በሶማሌ ይሁን በተለያዩ ቦታዎች ሀገሮች የሚያደርግ ያለ እሱ ብቻ ነው።
ለመሆኑ አቤቱታችሁን ለማለማን አቀረባችሁ? የምትጠብቁት ውጤትስ ወይም መልስስ ምንድን ነው? በማለት ገብረ በመጨረሻ ያቀረባቸው ጥያቄዎች ሲሆኑ አቶ ሰይድ እንዲህ ይመልሳሉ።
የዛሬ መልእክታችን መጀመሪያ ለሁማን ራይት ካውንስል የሰብአዊ መሰል ካውንስል ነው፣ እዚህ ጄኔቫ ያለ ማለት ነው። ይህን ችግራችን ራሳቸውን በመርማሪ ኮሚሽን አዩት። ፔቲሽን አዘጋጅተናል። በፔቲሽንም ደግሞ ሁሉም በአንድ ላይ ደብዳቤውን ሰጠናቸው። ማለት የምንጠብቀው እዛን ተይዞ ያለ የመርማሪ ኮሚሽን ጊዜን እንዲያራዝምላቸው ለአንድ አመት ይሁን ለሌላ ተጨማሪ ጥናትን እንዲወስዱ ስፔሻል ራፖርተር ኮሚሽን ኦፍ ኢንኩዌሪ እድል እንዲሰጣቸው ሌላ ተጨባጭ የሆነ እንዲያጠኑ ነው ከነሱ የምንጠብቀው። ይሄ ደግሞ የሁላችን ተስፋ ነው። ደግሞ ይቀጥላል። የበለጠ ስመራ ያለ ስርዓት ደግሞ ይህን እንትን የሚያደርገው ጭፍት ደግሞ ሊወጣ ነው ብለን ነው ከነሱ የምንጠብቀው።
የአዘጋጅ ኮሚቴ አባል አቶ ስዒድ ሳልሕ ለሰጡኝ አስተያየት በጣም አመሰግናለሁ።
በኮሚቴም ስም በጣም ነው አመሰግነው።
ክቡራትና ክቡራን አድማጮች ይህንን ዘገባ የምትከታተሉት ይህንን ስርጭት የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ከምሽቱ 3:30 ሆኗል አዲስ አበባ ላይ። ተከታዩ የመጨረሻው የመጽሔቱ ዘገባ ወደ አዲስ አበባ ይመልሰናል። ለረጅም ጊዜ እስር ላይ በሚገኙትና በጉዳያቸው ላይ የፊታችን ሰኞ የፍርድ ውሳኔ ሊሰጥ ቀጠሮ ተያዘላቸውን የሙስሊም ማኅበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላትን በመደገፍ የተጠራ ሰላማዊ ሰልፍ ዛሬ በአዲስ አበባው አንዋር መስጂድ ተካሂዷል። ከጁምአ ሶላት በኋላ በተካሄደው ሰላማዊ ሰልፍ ከተሳተፉ የአዲስ አበባ ነዋሪዎች ማምሻውን በስልክ አነጋግረናል።
ዛሬ በአንዋር መስጊድ የነበረው ተቃውሞ ሰላቱን ከጨረስን በኋላ ቀጥታ በእጃችን ላይ የነበሩ ወደ 3 መፈክሮችን የያዙ ወረቀቶችን ወደ ላይ በማውለብለብ ለ5 ደቂቃ ያክል ያን ስነ ስርዓት ካካሄድን በኋላ መጨረሻ ላይ እንግዲህ የሰደቃውን አሊያም ገንዘብን ለተቸገሩ ወገኖች በመስጠት ወደሚቀጥለው ፕሮግራም ነበር የሄድነው። ያን ነበር ስናደርግ የነበረው በአጭር ደቂቃ ውስጥ። መጀመሪያ
አመሰግናለሁ። የአይን እማኝ ቁጥር 2 ላነጋገር፣ በነገራችሁ ላይ ለአድማጮችም ለመግለጽ ያህል ለደህንነታቸው በመስጋት ስማቸውን ለመጥቀስ አይፈልጉም። የአይን እማኝ ቁጥር 2 በአንዋር መስጊድ የተመለከቱትን እስቲ ይግለጹልኝ።
ወንድሜ ከገለጸው በመነሳት መፈክሮች ተይዘዋሉ። በእርግጥም ድሆችን የመጽወት ፕሮግራምም ነበር። ከዝናቡ ባሻገር አብዛኛው ብዙ ሰዎች ተገኝቶ ነበር። ነገር ግን ዝናቡ ትንሽ ፕሮግራሙን የማኮላሸት ሁኔታ ነበር ተከስቶ የነበረው። ሆኖም ያን ተግዳሮቱን ተቋቁሞ ህዝበ ሙስሊሙ በነቂስ ወጥቶ ተቃውሞውን የተለያዩ መፈክሮችን መልእክት ለመንግስት በሚያስተላልፍ መልኩ መፈክሮችን ከፍ አድርጎ በመያዝ መልእክቱን አስተላልፏል።
ፎቶዎችም ተመልክቻለሁኝ። የመፈክሮቹ የተከሰስነው እኛው ነን፣ የታሰርነው እኛው ነን፣ ኮሚቴው ነጻ ነው፣ ኮሚቴውን በነጻ ከማሰናበት ውጭ ምንም አይነት ፍርድ አንቀበልም የሚሉ መፈክሮችን ይዛቸዋል። ለምንድን ነው የምትቃወሙት? እነኚህ እስቲ ዘርዝራችሁ ግለጹልኝ። ለኮሚቴው ያላችሁ ድጋፍ በምን የተነሳ ነው? መንግስት እንግዲህ እንደሚታወቀው በወንጀል ከሷቸው ነው ያሉት።
ከ3 ዓመት በፊት በህዝበ ሙስሊሙ ጥያቄ ተነስቶ የህዝበ ሙስሊሙን ጥያቄ ለመንግስት ለማቅረብ የመረጥናቸው የሃይማኖት አባቶች፣ እንዲሁም ምሁራኖች፣ ነጋዴዎች፣ ትልልቅ ሰዎች መርጠን ለመንግስት ልከናቸው ነበር። የህዝበ ሙስሊሙን 3 ህጋዊና ህገ መንግስታዊ እንዲሁም ህዝባዊ የሆነ ጥያቄ ይዘው በመንግስት ፓርላማ እንዲሁም በመንግስት ሚኒስትሮች ጭምር ጥያቄው ህጋዊ መሆኑን የተመሰከረላቸው እንዲሁም በተደጋጋሚ ከመንግስት አካላት ጋር ከሚኒስትሮች ጋር ከከፍተኛ ባለስልጣናት ጋር ንግግር እያደረጉ ጥያቄው ከዛሬ ነገ ይመለሳል ሲባል ጥያቄው የመመለስ ፋንታ ሌሎች ችግሮች ገጥመውን እስር፣ ግድያ፣ ንብረት መጥፋት፣ ከሀገር መሰደድ እንዲሁም የመረጥናቸውን የሀገር ሽማግሌዎችና እነዚህ ምሁራኖቻችን አስሮ እስከ ዛሬ በ3 ዓመት በፍትህ እጦት ሙስሊሙ ማህበረሰብ እየተንገላታ ይገኛል። አብሮነታችንን ለማሳየት ከ3 ዓመት በላይ የዛሬውን ጨምሮ በከፍተኛ ተግዳሮቶችን ሁሉ ተቋቁሞ ህዝበ ሙስሊሙ አብሮነቱን ያሳየበት ፕሮግራም ነው የዛሬው። ከእነሱ ግን የምንቆመው ከቤታቸው በሌሉበት ነው የመረጥናቸው 3ቱን የሃይማኖት ነጻነት ይከበርልኝ፣ ለህዝበ ሙስሊሙ የመብት ጥያቄ ይዘው ነው ወደ መንግስት ሄዱ። ይሄ ጥያቄ ሳይመለስ እነሱን መርጠን በላክናቸው ለእስር ተዳረጉ። ይህን ነው እንግዲህ እነሱ 4ኛ ጥያቄ ነው። 3ቱ መሰረታዊ ህዝበ ሙስሊሙ ያነሳው ጥያቄ አልተመለሰም። ዛሬ በእርግጥም ችሎት አርብ ከትናንት ወዲያ ውሎ ነበር። ለመጨረሻ ውሳኔ ለ22 ሰኞ ቀጥሯል። ይህን በማስመልከት መሪው ድምጻችን ይሰማ አጋርነቱን ሙስሊሙ ማህበረሰብ በነቂስ ወጥቶ እንዲያሳይ በአዲስ አበባ አንዋር መስጂድ እና በክልል ከተሞች እንዲያሳይ ባዘዘው መሰረት ዛሬ ወጥቶ በአንዋር መስጂድ አስገራሚ አንድነቱን አሳይቶ ገብቷል።
በጣም ነው የማመሰግነው። የአይን እማኝ ቁጥር 1 የዛሬው ስነ ስርዓት በሰላማዊ መንገድ የተጠናቀቀ ነው።
እንግዲህ በአይን የነበርኩበት ሁኔታ ስለነበረ ወደ መግለጽ አዳግተኝም። ቅድም እንደነገርኩ በጊዜ ነበር እዛ ቦታ ላይ የመጣ ነው እና ከፍተኛ የሆነ ዝናብ ነበረ። እነዚህ ዝናቡ እስኪበርድ ድረስ እንግዲህ ሰዎች በተለያዩ ጥላ ስር ተጠልለው ነበር የነበሩት። ከወትሮ በተለየ በርካታ የመንግስት ኃይሎች ነበሩ ቦታው ላይ የነበሩት እና እኔ በአይኔ ብቻ ቢያንስ እስከ 4 የሚጠጉ ሰዎች ተይዘው በግድ በብዛት ባላቸው ፖሊሶች ሲወሰዱ አይቻሉ። ዋንኛውና ትልቁ አላማችን በሰላም የተሰጠንን አላማ ዛቦታ ላይ አንጻባርቀን የሰላም አምባሳደሮቻችን የምንግዜም የሰላም አምባሳደር መሆናቸውንና ድምጻችንን ይስማም እንዲው የሰላም ተምሳሌትና የሰላም የነጻነት ታጋይ መሪ መሆኑን ለማሳየት የበኩላችንን አስተዋጽኦ ለማድረግ ነው ያየነው። ሲወሰዱ ቆመን ያየን ነበር። እንግዲህ ምን ያክል ቁጥር እንዳላቸው በውል አላውቅም። ብዙ ሰዎችም እንደተያዙ የተለያዩ ልጆችን ከዛ በኋላ አግኝቻ አናግሬያቸው ነበር እንደተያዙ ነግሮኛል። ያረፉበትን ቦታ እንግዲህ ለማጣራት ሙከራ ባደረኩት መሰረት ወደ ጥቁር አንበሳ ጋር የሚገኘው በተለምዶ አምስተኛ ሊያም በግተራ አካባቢ የሚገኝ አምስተኛ ተብሎ የሚጠራ ፖሊስ ጣቢያ ውስጥ እንደወሰዷቸው ያለኝ መረጃ ወደዛ ነው የሚጠቁመኝና መንግስት ዘንድሮም እንግዲህ ጠባጫርነቱን ቀጥሎበታል።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ከምሽቱ 3 ሰዓት ከ35 ደቂቃ ላይ እንገኛለን። ሁለተኛው አጋማሽ ጀምረናል። ወደ ኢትዮጵያ እንደገና ወስዳችኋለሁ። ምርጫን በተመለከተ የደረሰን ዘገባ አለ። በሃዲያ ዞን ሶሮ ወረዳ ዳና ቶራ ቀበሌ በተገደሉ በአቶ ብርሃኑ ረቦ የፓርቲ አባልነትና አገዳደል ዙሪያ ውዝግብ ቀጥሏል። የመድረክ መሪ ዶክተር በየነ ጴጥሮስ አቶ ብርሃኑ ረቦ በሁለት ፖሊሶች ተደብድበው እንደተገደሉና ወንዝ ውስጥ እንደተጣሉ ለቪኦኤ ገልጠው ነበር። ሆኖም የገዢው ፓርቲ የሃዲያ ዞን የሶሮ አስተዳዳሪ አቶ ኤልያስ ኤርሳዶ አቶ ብርሃኑ የኢህአደግ እንጂ የመድረክ አባል አይደሉም፣ በፖሊስም አልተገደሉም ሲሉ አስተባብለው ግድያቸውን ግን እየተመረመረ መሆኑን ከትናንት በስቲያው ዘገባችን ገልጠን ነበር። ዛሬ ደግሞ በሃዲያ ዞን የመድረክ አመራር አባልና በሶሮ ዞን 2 ምርጫ ክልል ግንቦት 16 በተካሄደው ምርጫ መድረክን ተወክለው በእጩነት የቀረቡ አቶ አቻሞ ቦኬ፣ የወረዳ አስተዳዳሪው አቶ ኤልያስ ስለ አቶ ብርሃኑ የፓርቲ አባልነት የተናገሩት ሐሰት ነው፣ በግድያቸው ላይም ምርመራ እየተደረገ አይደለም የሚል ቃል ሰጥተዋል። እስክንድር ፍሬው በጉዳዩ ላይ ሁለቱን የአካባቢው የፓርቲ ተወካዮች ማለት አቶ ኤልያስ ኤርሳዶንና የመድረኩን አቶ አቻሞ ቦኬን አንድነት ሊያዋይ ቀጠሮ ይዞ ሲያበቃ አቶ ኤልያስ በተደጋጋሚ የተደረገውን የስልክ ጥሪ ሳያነሱ ቀርተዋል። ከአቶ አቻሞ ጋር ያካሄደው ቃለ ምልልስ ግን እንሆ።
በጣም አመሰግናለሁ ስለ ጊዜዎት። አቶ አቻሞ ቦኬ በሃዲያ ዞን የመድረክ አመራር አባል እንዲሁም በሶሮ 02 ምርጫ ክልል ግንቦት 16 በተካሄደው ምርጫ መድረክን ወክለው በእጩነት የቀረቡ እንግዲህ አቶ ብርሃኑ ኤሬቦ የተባሉ አባላችሁ በአካባቢው ታጣቂዎች መገደላችሁን ፓርቲያችሁ አስታውቆ ነበረ። በሌላም በኩል የወረዳው አስተዳዳሪ አቶ ኤልያስ ኤርሰዶ ለዚሁ ለአሜሪካ ድምጽ ሬዲዮ በሰጡት አስተያየት ሟቹ የእናንተ አባል አይደለም፣ ማለት የመድረክ አባል አይደለም፣ እንዲያውም የደሂድን ኢህአዴግ አባል ነው ብለዋል። ምንድን ነው የእርስዎ አስተያየት?
በቅድሚያ በጣም የሚገርመውና እጅግ አሳዛኝ የሚሆነው የወረዳው አስተዳዳሪ ወይም የኢህአዴግ አመራር የሆኑት አቶ ኤልያስ ኤርሰዶ ግለሰቡ ከሞቱ ከተቀበሩ በኋላ ይህ አባል ነው ብሎ መናገራቸው በጣም የሚያሳዝን ነው። ምክንያቱም ሰው በመሞቱ አባልነት ጥያቄ ወይም ክርክር ውስጥ መግባት አንፈልግም። ይሄ አቶ ብርሃኑ ረቦ የእኛ አባል ከ1992 ጀምሮ የእኛ አባል ነበር። አባል መሆኑንም በተለያዩ መረጃዎች እኛ የምናውቀው ነው። አሁን 2007 ላይ እኛ አባል ሆኖ የምረጡኝ ቅስቀሳ ደብዳቤ ከኛ ወስዶ በህብረተሰቡ ውስጥ መድረክን ምረጡ እያለ እየቀሰቀሰ የነበረ ግለሰብ መሆኑን ወይም እኛ አባል መሆኑን አካባቢው ህብረተሰብ በግልጽ ያውቃል። ምክንያቱም በአካል ኖሮ በህይወት ኖሮ የሰውዬ እኔ የዛ አባል ነው ብሎ ብናገር ጥሩ ነበር። በህይወት በሌለበት ቦታ ላይ እሳቸው የኢህአዴግ አባል ነው ልሉ ምን ማስረጃ እንደያዙ አላውቅም። ላይ
አቶ አጫሞ ምንድን ነው በእሳቸው በኩልም የቀረበው? ልክ እርስዎ እንዳሉት አቶ ብርሃኑ የፓርቲ አባልነት መዋጮ የከፈሉበት መረጃ፣ ሌሎችም መረጃዎች ወደ አካባቢው ብቅ ላለ ሰው ሁሉ ለማሳየት ዝግጁ ነን ነው ያሉት። እና የዚህ አስተያየታቸው መነሻም ምንድን ነው? አቶ ብርሃኑ ኤሬቦ የሞቱት በአካባቢው ፖሊሶች ነው በሚል በእናንተ ፓርቲ የተሰጠውን መግለጫ መነሻ በማድረግ ነው ይህንን አስተያየት የሰጡት የወረዳው አስተዳዳሪ። እና እውነቱ ምኑ ላይ ነው? እነሱም ልክ እንግዲህ የወረዳ አስተዳዳሪውም ልክ እርስዎ እንደሚሉት የእኛ ባል ለመሆኑ ማስረጃ አለን እያሉ ነው።
እዚህ ላይ አንድ ነገር በጣም በአጽንኦት ልናገር የምፈልገው ትልቁ ነገር የፓርቲ አባልነት ጥያቄ አይደለም። ትልቁ ነገር ምንድን ነው? የሰው ልጅ በተፈጥሯዊ ሞት ሳይሆን በሰው እጅ የተገደለው ወይም የሞተው ግለሰብ በሕግ ፊት እነዚህ ሰዎች ማጣራት ተደርጎ ተጠርጣሪዎች ለሕግ ቀርቦ የማጣራት እርምጃ ከመውሰድ ይልቅ የወረዳው አስተዳደር የሞተው የእኔ አባል ነው ብሎ ከተቀበረ በኋላ እኔ በቀብር ስነ ስርዓቱ ላይ ነበርኩኝ፣ ህዝቡም ነበረ። ቀብር ስነ ስርዓቱም ላይ የህይወት ታሪኩን የተነበበው የእኛ አባል እንደሆነ በእኛ ታጋዮች ነው የተነበበው። በዛ ሰዓት የወረዳ አስተዳደርም ሆነ የወረዳው አመራር አካል ወይም ከገዢ ፓርቲ የቀበሌ አመራር በስፍራው አልነበረም። ግን ከሞተ ከተቀበረ በኋላ የእኛ አባል ነበር ብሎ መነሳት ምናልባት ወንጀልን በእነሱ አባልነት እኔ የአደግ አባልም ሆነ አልሆነ የሞተው ሰው በህግ ተጣርቶ ገዳዮቹ ለፍርድ መቅረብ ነበረባቸው። እስከ ዛሬ ይሄን መስራት ሲገባቸው እንዳስተዳደር ዛሬ የእኛ አባል ነው ብሎ ጥያቄ ማንሳታቸው አግባብነት የሌለው ወይም ከስብና ውጭ የሆነ አስተሳሰብ ነው ብዬ አስተያየትን እየሰጠው። ሁለተኛ የሚያቀርበው ሀሳብ
የወረዳው አስተዳዳሪም አቶ ኤልያስ ኤርሰዶም ልክ እርስዎ እንዳሉት እየተጣራ ነው። አቶ ብርሃኑ ኤሬቦ በሰው እጅ መገደላቸው እውነት ነው። የገዳዮቹን ማንነት፣ በምን ሁኔታ ግድያው እንደተፈጸመ፣ የወንጀሉን አፈጻጸምና ሌሎች ዝርዝር ሁኔታዎችንም እያጣራን ነው፣ ሁኔታዎች እየተጣሩ ነው የሚገኙት ብለዋል። ስለዚህ የማጣራት ሂደትስ እናንተ የምታውቁት ነገር አለ?
በማጣራት ሂደቱ ላይ እስከ ዛሬ ድረስ ያጣሩበት ሁኔታ አላየንም። ከትናንት ወዲያ እስከ ቤተሰብ ድረስ ሄደው ከእኛ ጋር አብራችሁ የምትሰሩ ከሆነ እኛ የምንለውን የምትቀበሉ ከሆነ የገዳዩን ደም ልንፈልግ ልንደርስ እንችላለን፣ ተጠርጣሪዎችም ልንይዝ እንችላለን ብለው የማባበል ስራ ነው እስከ ቤተሰብ ድረስ ሄደው የተናገሩት። ይሄ ከአንድ ህጋዊ አካል ወይም መንግስት ሆኖ ከሚመራው አካል ከእኛ ጋር ሁኑ ማለት ምን ማለት ነው? አሁን በሟች ምክንያት የፓርቲ ምልመላ ነው እያደረጉ ያሉት ከእኛ ጋር ሁኑ ማለት ይሄ በጣም ከአንድ መንግስታዊ አካል የምጠበቅ ኖርም ነው ብዬ አልገምትም። ሁለተኛ መዋጮ አለን ምሉት እኛ ከዚህ በፊት በተለያዩ ሚዲያዎች ላይ በተለያዩ መግለጫዎች ላይ ያሳውቀናል። አርሶ አደሩን እያስገደዱ ነው የሚያስከፍሉት ከግብር ጋር ከመሬት መጠቀሚያ ግብር ጋር እያስገደዱ ነው የሚያስከፍሉት። አርሶ አደሩ ምንም ያውቀው ነገር የለም። ይሄን ያህል ክፈል ነው የሚባለው። ስለዚህ በተገደደው ግብር ክፍያ ውስጥ አጠቃለው የድርጅትን መዋጮ የወሰዱትን አሁን የእኛ አባል ነው ብሉ ከሆነ ይሄ ህዝብ በሙሉ የሚያውቀው ነገር ነው ተገዶ እንደሚከፍል።
አቶ ብርሃኑ ኤሬቦ አርሶ አደር ነበሩ በሙያቸው ወይ በሚተዳደሩት በግብርና ነበረ?
አዎ ግብርና ነው የምተዳደሩት፣ በግብርና ነው የምተዳደረው።
እዚህ ላይ አቶ ዋጫሞ አንስቼልዎት ነበር፣ ለምሳሌ የምርመራውን ሂደት በተመለከተ በእናንተ በኩል በእናንተ በዞኑ ፓርቲ በዞኑ የመድረክ አመራር በኩል ማለት ነው ምን ላይ እንደደረሰ ሁኔታዎችን ለመከታተል ወይም ምርመራውን የያዘውን ወገን ለማነጋገር ያደረጋችሁ ጥረት ነበር? የደረሳችሁበት ሁኔታስ ምን ይመስላል?
ወረዳ ፖሊስ ጽህፈት ቤት ሄደን በጠየቅ ነው በእለት ክስተት ላይ የወረዳ ፖሊስ ማጣራቱን ትተው ሰክሮ ወድቆ የሞተ ሰው ነበር ብሎ ነው በእለት ክስተት የያዘው። ከዛ ውጪ ምንም እንቅስቃሴ የለም። እኛ አሁን ምንድን ነው በፓርቲያችን በኩል መግለጫዎችን በመስጣት በሚዲያዎች በማሳወቅ በተንቀሳቀሰን እርምጃ ምክንያት ነው አሁን እናንተን ከአምስት ቀን በኋላ በዚህ ጉዳይ ላይ ምላሽ እንሰጣለን ብሎ የሞቹን ሁኔታ አጣርተው ተጠርጣሪዎችን ለማቅረብ ቁጥጥር ስር ከማድረግ የምርመራ ሂደቱን ከማጣራት ወይም ወደ ምርመራ ሂደት ከመግባት ይልቅ የእኛ አባል ነው የሚል ድምዳሜን አስቀድሞ መናገር ተገቢ ምላሽም አይመስለኝም።
በሀዲያ ዞን የሶሮ ወረዳ አስተዳዳሪ አቶ ኤልያስ ኤርሰዶ በዚህ ቃለ ምልልስ ላይ ቢኖሩ ኖሮ የእርሳቸውንም አስተያየት በእነሱ ወገን ያለውን መስማት እንችል ነበረ። አቶ ኤልያስ እስከዚህ ሰዓት ድረስ አሁን እኔና እርስዎ ቃለ ምልልሱን እያደረግንበት እስካለነው ሰዓት ድረስ ስብሰባ ሊጨርሱ እንደሚችሉ ነግረው ነበር። ስልካቸው እየተነሳ አይደለም። ምናልባት ስልካቸው ከተነሳ አሁን እርስዎ በሰጧቸው አስተያየቶች ላይ የእሳቸውንም ለማከል እሞክራለሁኝ። አሁንም እንግዲህ መድረክም ክልሉን የሚያስተዳድረው ወይም ዞኑን የሚያስተዳድረው ደኢህዴን ኢህአዴግም እየሰጣችሁ ያላችሁት አስተያየት የተለያየና ተቃራኒ ነው። አቶ ብርሃኑ ኤሬቦ የእናንተ አባል መሆናቸውን ነግረውኛል። አቶ አጫሞ ገዢው ፓርቲ በበኩሉ የኛ አባል ናቸው ይያለ ነው መሞታቸውን ለታችሁም ተስማማላችሁ ነገር ግን ማንገደላቸው በሚለው ላይ እንትለያያላችሁ በጣም ነው ማመሰግነው አቶ አጫሞ ቦኬ ስለ ጊዜዎት
አዳስተት ነበርኝ አቶ ኤልያስ በዚህ ረገድ ላይ ምናልባት ከመመለሱት ምላሽ ተነስተን ሐሳቦችን በጋራ በተቀናጀ ሁኔታ ቢያከራክሩን ጥሩ ነበር ቪኦኤ አሁን እሳቸውም በተለይ እኛም በተለይ የምንናጋገረው ነገር ምናልባት እንቆቅልሽ ምን ላውቅልሽ እንዳይሆን በጣም እሰጋለሁ ግን ይሄን መድረክ ቢመቻች ይሻል ነበር የሚል ነገር አለ
ሁኔታዎች ከተመቻቹ ያንንም ለማድረግ እንሞክራለን አመሰግናለሁ አቶ አጫሞ
አድማጮች ቀደም ሲል እንደገለጽነው እስከ ዛሬ ጠዋት ድረስ እስክንድር አቶ ኤልያስን በተደጋጋሚ ለማግኘት ያደረገው ሙከራ አልተሳካም። በድጋሜ ወደፊትም ካገኘን እንደምናቀርብ እንገልጣለን። ወደሚቀጥለው ፕሮግራም
ወደሚቀጥለው ዝግጅት እናልፋለን። አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የፕሬዝደንት ኦባማ ኢትዮጵያ ጉብኝት የተሳሳተ መልእክት ያስተላልፋል ይላል ዋሽንግተን ፖስት ጋዜጣ። የኢትዮጵያ አምባሳደር ከሞስኮ ጋር ግንኙነት የማጠናከር እቅድ እንዳላቸው ገለጹ የሚሉትን ርዕሶች ነው ዛሬ የምንመለከተው። የዋሽንግተን ፖስት ጋዜጣ የርዕሰ አንቀጽ ቦርድ ያወጣው ጽሑፍ የፕሬዝደንት ኦባማ የኢትዮጵያ ጉብኝት የተሳሳተ መልእክት ያስተላልፋል ይላል። ፕሬዝደንት ኦባማ ከስድስት ዓመታት በፊት ለጋና ምክር ቤት ንግግር ባደረጉበት ወቅት ለአፍሪካ የሚያስፈልጓት ጉልበተኞች ሳይሆኑ ተቋማት ናቸው ብለው ነበር። ከሁሉም በፊት ጠንካራና ዘላቂ ዲሞክራሲያዊ መንግስትን መደገፍ አለብን ሲሉም ለአፍሪካ መሪዎች ጥሪ አቅርበው ነበር። ነገር ግን ፕሬዝዳንቱ ይህን ንግግራቸውን የረሱ ይመስላል ይላል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው የርዕሰ አንቀጽ ቦርድ አመለካከት። ታሪካዊ የሆነ ሰላማዊና ዲሞክራሲያዊ የመንግስት ለውጥ ያደረገችው ናይጄሪያ ሳይጎበኙ ሰብአዊ መብት ወደማታከብረው ኢትዮጵያ ለመሄድ መወሰናቸው ለማመን ያዳግታል። የኦባማ አስተዳደር ባለስልጣኖች ዩናይትድ ስቴትስና ኢትዮጵያ በክልላዊ ጸጥታ ጉዳይ የረጅም ጊዜ ትብብር እንዳላቸውና የሀገሪቱን አመርቂ የኢኮኖሚ እድገት ለጉብኝቱ መሰረት አድርገው ይናገራሉ። ኢትዮጵያ ከዩናይትድ ስቴትስ ትልቅ የልማት ረድኤት ታገኛለች። የአፍሪካ ህብረት ዋና ጽህፈት ቤት የሚገኘውም በመዲናዋ ነው። ሆኖም በጭቆና ነጻ ሚዲያን እንዲሁም የፖለቲካ ተቃውሞን በማፈንና ጋዜጠኞችን በማሰር ትታወቃለች። የወቅቱ ብሔራዊ ምርጫ ከመካሄዱ በፊት የተቃዋሚ ፓርቲዎች መሪዎች ታስረዋል፣ ተዋክበዋል። የኢትዮጵያ መንግስት ከአፍሪካ ህብረት ታዛቢዎች በስተቀር ነጻ የምርጫ ታዛቢዎች እንዲገኙ አልፈቀደም። ከምርጫው በኋላ ሁለት የተቃዋሚ ፓርቲዎች አባላትና አንድ የምርጫ ተወዳዳሪ ተገድለዋል። መንግስት በግድያው እጅ የለበትም ሲል አስተባብሏል በማለት ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው የርዕሰ አንቀጽ ቦርድ ጽሑፍ ተችቷል። በሌላ በኩል ግን ቫንጋርድ የተባለው የናይጄሪያ ጋዜጣ ድረገጽ በዘገበው መሰረት ፕሬዚደንት ኦባማ የናይጄሪያውን ፕሬዚደንት ሙሐመዱ ቡሃሪን በመጪው ወር በዋይት ሀውስ ቤተ መንግስት ተቀብለው ያነጋግራሉ። ፕሬዚደንት ኦባማ የናይጄሪያውን ፕሬዚደንት የሚያስተናግዱት በሀገሪቱ ታሪክ ለመጀመሪያ ጊዜ ለተካሄደው ዲሞክራሲያዊ ምርጫ የአንድነት ስሜት ለመግለጽ እንደሆነ ቫንጋርድ ድረገጽ ላይ የወጣው ጽሑፍ ጠቁሟል። ፕሬዚደንት ኦባማ አጠያያቂ ምርጫ ያካሄዱትን ኢትዮጵያንና ኬንያን በመጪው ሐምሌ ወር ለመጎብኘት ሲያቅዱ ዲሞክራሲያዊና ፍትሐዊ ምርጫ ያካሄደችውን ናይጄሪያ እንዴት አይጎበኙም የሚል ጥያቄ ሲቀርብ እንደቆየ የቫንጋርድ ጋዜጣ ድረገጽ ዘግቧል። The Moscow Times ድረገጽ ደግሞ በሞስኮ የኢትዮጵያ አምባሳደር ሆነው የተሾሙት አምባሳደር ግሩም አባይ እንደ አውሮፓ አቆጣጠር በ1980ዎቹ ዓመታት በሌኒንግራድ የተማሩ ሲሆኑ ሩሲያ ከኢትዮጵያ ጋር የሚኖራትን ግንኙነት በአዲስ መልክ እንደሚያጠናክሩ መናገራቸውን ጠቅሷል። የሩሲያው ፕሬዝዳንት ፑቲን የትውልድ ከተማ በሆነችው ሌኒንግራድ እንደተማሩ ስነግራቸው ደስ አላቸው ሲሉ የኢትዮጵያው አምባሳደር መናገራቸውን የሞስኮ ታይምስ ጋዜጣ ድረገጽ ጠቁሟል። የ54 ዓመት ዕድሜ ዲፕሎማት የሆኑት አምባሳደር ግሩም በሶቪየት ኅብረት የስኮላርሺፕ ዕድል አግኝተው ከተማሩት 24,000 ኢትዮጵያውያን አንዱ ነበሩ። ያኔ ሌኒንግራድ ዩኒቨርሲቲ ይባል ከነበረው የአሁኑ ሴንት ፒተርስበርግ ዩኒቨርሲቲ እንደ አውሮፓ አቆጣጠር በ1985 ዓ ም በፖለቲካ ኢኮኖሚ ትምህርት ተመርቀው ወደ ሀገራቸው እንደተመለሱ የሞስኮ ታይምስ ድረገጽ ገልጿል። አምባሳደር ግሩም በሴንት ፒተርስበርግ ከተማ ይታይ ስለነበረው በውጭ ተወላጆች ላይ በጥቁሮችም ጭምር ይፈጸም ስለነበረው የግድያና የማጥቃት ተግባር ሲናገሩ በሶቪየት ህብረት ይማሩ በነበረበት ወቅት የዘረኝነት ተግባር ደርሶባቸው እንደማያውቅ ገልጸዋል። ሶቪየት ህብረት የሀገሪቱና የውጭ ተወላጅ ተማሪዎች የዓለም አቀፋዊነት ስሜት እንዲያድርባቸው አድርጋለች ማለታቸውን ሞስኮ ታይምስ ድረገጽ ላይ የወጣው ጽሑፍ ጠቅሷል። በማንኛውም ቦታ እንደሚታየው ሁሉ ሰዎች ማህበረሰባዊ ችግር ሲደርስባቸው ጣታቸውን የሚቀስሩት በባዕዳን ላይ ነው ማለታቸውንም ድረገጹ አውስቷል። የኢትዮጵያና የሩሲያ ግንኙነት ከርዕዮተ ዓለማዊ አመለካከትና ከሁኔታዎች መለዋወጥ ጋር የተለያዩ ገጽታዎች የተንጸባረቁበት ቢሆንም ከሩሲያ ጋር እንደ አውሮፓ አቆጣጠር በ1898 ዓ.ም ዲፕሎማሲያዊ ግንኙነት የመሰረተችው ኢትዮጵያ ሩሲያን ምንጊዜም ቢሆን በአዎንታዊ መልክ ታያለች ሲሉ አምባሳደር ግሩም ተናግረዋል። እንደ አውሮፓ አቆጣጠር በ1895ና 96 ዓ.ም ኢትዮጵያ ከኢጣሊያ ጋር ትዋጋ በነበረበት ጊዜ ሩሲያ ለቆሰሉት ኢትዮጵያውያን የሕክምና እርዳታ ታደርግ እንደነበረ የሩሲያ ቀይ መስቀል በአዲስ አበባ የከፈተው የደጃች ባልቻ መታሰቢያ ሆስፒታል አሁንም እንዳለ፣ በሶቪየት ህብረት ዘመን ብዙ ተማሪዎች የትምህርት ዕድል ያገኙ እንደነበር፣ በአሁኑ ወቅት ግን በሞስኮ የወዳጅነት ዩኒቨርሲቲ የሚማሩት ኢትዮጵያውያን 8 ብቻ እንደሆኑ፣ በአሁኑ ወቅት በሩሲያ የሚኖሩት ኢትዮጵያውያንና ትውልድ ኢትዮጵያ ሩሲያውያን 163 ብቻ መሆናቸውን አምባሳደር ግሩም መናገራቸውን ሞስኮ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁሟል። በአሁኑ ወቅት ከሩሲያ ጋር ያለን ግንኙነት ግን ታሪካዊ ግንኙነታችንን አያንጸባርቅም። ስለሆነም ከሩሲያ መንግስት ጋር ያለንን ፖለቲካዊ ንግግር ከፍ ማድረግ አለብን ሲሉ የኢትዮጵያው አምባሳደር እንዳስገነዘቡ ድረገጹ ላይ የወጣው ጽሑፍ አውስቷል። በኢትዮጵያ መዋዕለ ንዋይ እንዲያፈሱ ከተፈቀደላቸው 35 የሩሲያ ኩባንያዎች በስራ ላይ የዋሉት 2 ብቻ መሆናቸውን አምባሳደር ግሩም ገልጸው ሩሲያ እድሉን እንድትጠቀምበት አበራተዋል። ሩሲያ ክሪሚያን ከያዘች በኋላ አምና ግንቦት ወር ላይ የዩክራይንን ሉዓላዊነት በሚመለከት በተባበሩት መንግስታት ድርጅት የውሳኔ ድምፅ በተሰጠበት ወቅት ኢትዮጵያ ድምፅ ከመስጠት ከተቆጠቡት 54 ሀገሮች መካከል አንዷ እንደሆነች አምባሳደሩ ገልጸዋል። የማንኛውም ሀገር ህዝብ የራሱን እድል በራሱ የመወሰን መብት አለው የሚል እምነት አለን ሲሉም አስረድተዋል። አምባሳደር ግሩም አባይ ኢትዮጵያውያንንና ሩሲያውያንን የሚያመሳስሉ ነገሮች እንዳሉ ሲገልጹ ሁለታችንም በአንጻራዊ መልኩ ወግ አጥባቂ ሊባል የሚችል ህብረተሰብ አለን። በግል ጉዳያችን ጣልቃ እንዲገቡብን አንፈልግም። በታሪካችን እንኮራለን። ጠንካራ አመራርን እናደንቃለን ማለታቸውን ደ ሞስኮ ታይምስ ድረገጽ ላይ የወጣው ጽሑፍ አስፍሯል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ራሱን የኢራቅና የሌቫንቶች እስላማዊ መንግስት ወይም አይሲል አሊያም ዳኤሽ ብሎ የሚጠራው ሽብርተኛ ቡድን የብዙ ሺህ ዓመታት ዕድሜ የጠገቡ እጅግ ታላላቅ የዓለም ታሪካዊ ስፍራዎችን የማውደምና የመዝረፍ እኩይ ተግባር ሲፈጽም ቆይቷል በማለት የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። ባለፈው ግንቦት ወር መጨረሻ የሶሪያዋን ታድሞር ከተማና ከዓለም ታላላቅ ታሪካዊ ስፍራዎች አንዷ የነበረችውን የጥንታዊት ፓልሚራ ከተማ ፍርስራሽ ተቆጣጠረ። አይሲል በሶሪያና በኢራቅ በያዘው የጥፋት ተግባር ታላላቅ ሃይማኖታዊና ባህላዊ ክብር ያላቸውን ስፍራዎች ማውደምን ዓላማው አድርጓል። ርዕሰ አንቀጹ ሲቀጥል የኒርሙዱን የጥንታዊታ ሶሪያ ቤተ መንግስት፣ የሞሱሉን ቤተ መዘክር ሙስሊሞች፣ ክርስቲያኖችና አይሁድ በቅዱስ ስፍራነት የሚያከብሩትን የነቢዩ ዮናስ መካነ መቃብር የሚገኝበትን ኔቢ ዮኒስን ተከታዮቹ ሲያወድሙ አይሲል በቪዲዮ አሳይቷል ብሏል። በውጭ ጉዳይ ሚኒስቴር የዓለም አቀፍ ድርጅቶች ጉዳይ ረዳት ሚኒስትር ሼባ ክሮከር ባወጡ ጽሑፍ ሽብርተኞች ህዝብን ለማስፈራራትና ለማዋረድ ሲሉ ምትክ የማይገኝላቸውን ታሪካዊ ሀብቶች ያወድማሉ፣ ይዘርፋሉ። የዘረፏቸው ታሪካዊ ቅርሳቅርሶችም ለሽብርተኛ ቡድኖች ከፍተኛ የገቢ ምንጭ ሆነዋል ያሉትን ጠቅሷል። የዩኔስኮ ማለት የተባበሩት መንግስታት የትምህርትና የባህል ድርጅት ዋና ዲሬክተር አይሪና ባኮቫ በበኩላቸው ይህ ተግባር አሳዛኝነቱ ከባህል አኳያ ብቻ አይደለም፣ የደህንነትም ጉዳይ ነው ብለው ሲያብራሩ ሽብርተኞች ታሪካዊ ቅርሶችን ማውደምን እንደ ጦርነትና ፕሮፓጋንዳ መሳሪያ አድርገውታል። ለእንቅስቃሴያቸው ማካሄጃ የገንዘብ ምንጭም አድርገው እየተጠቀሙበት ነው ብለዋል። የተባበሩት መንግስታት የጸጥታ ምክር ቤት በኢራቅና በሶሪያ እየደረሰ ያለውን የታሪካዊ ስፍራዎችና ቅርሳ ቅርሶች ውድመት በማውገዝ ያሳለፈውን ውሳኔ ዩናይትድ ስቴትስ አጥብቃ ትደግፋለች ብሏል ርዕሰ አንቀጹ። የጸጥታው ምክር ቤት ውሳኔ ከኢራቅ በህገ ወጥ መንገድ የወጡ ታሪካዊ ቅርሳ ቅርሶችን መሸጥ የሚከለክለውን እገዳ እንደገና ያጸና ነው። ከዚያም በላይ ከሶሪያም ታሪካዊ ቅርሳ ቅርሶች እንዳይወጡ ለመከልከል አባል ሀገሮች ሁሉ ተገቢውን እርምጃ እንዲወስዱ አዟል። በዚህ ዙሪያ በቅርቡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በድብቅ ከሀገር ወደ ሀገር የመሸጋገር አደጋ ላይ ያሉትን የኢራቅ ታሪካዊ ቅርሳ ቅርሶች ህዝብ እንዲያውቃቸው ለማድረግ ዝርዝሩን የያዘው መዝገብ እንደገና እንዲሰራጭ አስፈላጊውን ወጪ ዩናይትድ ስቴትስ ሸፍናለች ብሏል። ከዩኔስኮ ጋር በመተባበር በረዳት የውጭ ጉዳይ ሚኒስትር ኤቨን ራያን የተመራ የጠረጴዛ ዙሪያ ውይይት ማስተናገዷንም ርዕሰ አንቀጹ ጨምሮ አስረድቷል። ከዚህም በተጨማሪ የተባበሩት መንግስታት ድርጅት አባል ሀገሮች በሙሉ የሀገሮች ባህላዊ ሀብቶች በድብቅ እንዳይሸጡ የሚከለክለውን የዩኔስኮን ድንጋጌ ማስከበር እንዲጀምሩ ጥሪ እናቀርባለን ብሏል። ከ195 አባል ሀገሮች ውስጥ 128ቱ የፈረሙት ቢሆንም በየሀገራቸው ህግ አውጥተው እየደገፉ ስራ ላይ ያዋሉት ሀገሮች ጥቂቶች ናቸው። ለምሳሌም ዩናይትድ ስቴትስ፣ ስዊዘርላንድ እና ዩናይትድ ኪንግደም ናቸው ሲል ጠቅሷል። ረዳት የውጭ ጉዳይ ሚኒስትር ክሮከር ዩናይትድ ስቴትስ እና ዩኔስኮ ለሰው ዘር ሁሉ ታላቅ ክብር ያላቸውን ቅርሳ ቅርስ ሐውልቶችና ስፍራዎች ለመጠበቅ የሚደረጉትን ጥረቶች እየመሩ ናቸው። ታሪካዊ ቅርሶችን መንከባከብ ሲቪል ማህበረሰቦችን መልሶ ለመገንባትና ለርቀ ሰላም ወሳኝ መሆናቸውን ያምኑበታልና ሲሉ የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን አጠቃልሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች፣ አሁን የፕሮግራም ማሳሰቢያ አለን።
በእውነቱ የዚህ የምርጫ ውጤት የሚጠቁመው ነገር ምንድን ነው? ህብረተሰቡ ዛሬ ያለውን ሰላም፣ ያለው የልማት እንቅስቃሴ በዚህ መልኩ እንዲቀጥል የሰጠው ማንዴት ነው ብዬ ነው የማየው።
አስቀድሞ እንደተተነበየውና እንደታወቀው የሀገሪቱን መንግስት የሚቆጣጠረው ኃይል ሙሉ በሙሉ ተቀናቃኝ እንዳይኖር፣ የውድድር መንፈስ ጭራሽኑ እንዳይኖር፣ እስከዛሬ እየገፋበት ያለው የአጠቃላይ ቁጥጥር ፖለቲካ ለማስፈን ያደረገው ጥረት ውጤት ይመስለኛል።
ቀደም ሲል የሰማችኋቸው አቶ ንጉሴ ቢራቱ የሜሪላንድ ክፍለ ግዛት ነዋሪና በግል ስራ የሚተዳደሩ ናቸው። ከእርሳቸው ጋር ደግሞ የቀረቡት እና የሰማችኋቸው አቶ ፈቃደ ሸዋቀና በዩናይትድ ስቴትስ የጤና ምርምር ተቋም የምርምር ሰራተኛና እርሳቸውም የሜሪላንድ ነዋሪ ናቸው። የፕሮግራም ማሳሰቢያ ማለታችን አሁን በሁለተኛው አጋማሽ የሚቀርብ እሰጥ አገባ ፕሮግራም ነበር። ጊዜያችን ስላጠረ በሚቀጥለው በሌላ ጊዜ እንደምናቀርብ ለማስታወስ ነው።
ክቡራትና ክቡራን አድማጮች ዝግጅታችን ከመጠቃለሉ በፊት አንዳንድ አጠራጥር ያሉ ዜናዎችን እናሰማችሁ። የሶማሊያው የሽብር ቡድን አልሻባብ ዛሬ ማለዳ ላይ ደቡብ ሶማሊያ ውስጥ የሚገኝ የአፍሪካ ህብረትን ሰላም አስከባሪ ጦር አሚሶም መደብ አጥቅተው 70 ወታደሮችን ገድለዋል። የጦር ሰፈሩንም ተቆጣጥረዋል። አንድ የአልሻባብ ቃል አቀባይ የተገደሉት ሰዎች 50 ናቸው ቢልም የሶማሊያ ባለሥልጣናት ለቪኦኤ በሰጡት ቃል ግን ከሰባ በላይ ሰው መገደሉን አመልክተዋል። ሌሎችም 20 የቡሩንዲ ወታደሮችና 40 ሶማሊያውያን ሲቪሎች የት እንዳሉ እንደማይታወቅ ባለሥልጣናቱ የጠቆሙ ሲሆን ምናልባት ሳይጠለፉ እንዳልቀሩ ጭምጭምታ እየተሰማ ነው። በመደቡ ላይ የሚገኙት በአብዛኛው የቡሩንዲ ወታደሮች ናቸው። በመላ ዩናይትድ ስቴትስ የተመሳሳይ ጾታ ፍቅረኞች ጋብቻ የመፈጸም መብት አላቸው ሲል ጠቅላይ ፍርድ ቤቱ ዛሬ ወሰነ። ይህ ውሳኔ አንዳንድ ስቴቶች የራሳቸውን ድንጋጌ እያወጡ የመከልከላቸውን ዕድል ይነፍጋቸዋል ተብሏል። እስካሁን ባለው ጊዜ 36 ስቴቶችና ዋና ከተማይቱ ዋሽንግተን ዲሲ የተመሳሳይ ጾታ ጋብቻን ይደግፋሉ።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር በየቀኑ ከምሽቱ 3 እስካሁን 4 ሰዓት
በ19 በ22 እና በ25 ሜትር ባንድ ከሚያሰማው ፕሮግራም የዛሬ ዝግጅቱን እዚህ ላይ አበቃ።
ነገ ቅዳሜ በመደበኛ ፕሮግራም እንገናኛለን። እኔ አዲሱ አበበና
እኔም ሶሎሞን አባተ
ደህና ደሩ። ትግርኛው ክፍል ይቀጥላል። አሁን
ጤና ይስጥልኝ። The Voice of America